Bambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድረገውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። የኢትዮጵያ አጠቃላይ ዓመታዊ ምርት ኤልኒኖን ተከትሎ በተከሰተው ድርቅ ምክንያት እንደማይቀንስ የእርሻና የተፈጥሮ ሀብት ሚኒስትር አስታውቋል። የሚኒስትሩ የሕዝብ ግንኙነት ኃላፊ አቶ አለማየሁ ብርሃኑ እንደሚሉት
ከየትኛውም ጊዜ በተለየ ሁኔታ የዘንድሮ የበልግ እርሻ እንቅስቃሴያችን ስንገመግም እጅግ በጣም ጥሩ ነው ብለን የገመገምንበት ሁኔታ አለ። 2.2 ሚሊዮን ሄክታር መሬት በበልግ እንሸፍናለን ብለን አቅደን እናቅም። ወደ 99 ሚሊዮን ኩንታል ይገኛል ተብሎ ነው የሚጠበቀው ማለት ነው፣ ስራስርና ሌሎች አትክልትን ጨምሮ።
በዛሬው ዕለት የኦሮሞ ፌዴራሊስት ኮንግረስ አመራር አባላትን የተመለከተ ዘገባም የፍርድ ቤት ውሎን የተመለከተ ይዘናል። በኢትዮጵያ የእርስ በርስ ጦርነት ወቅት የኖረች አንዲት ወጣት የህይወት ታሪክ ላይ የተመረኮዘ አዲስ ፊልም ቤዛ በመቀሌ ከተማ ባለፈው ሳምንት ተመርቆ ለእይታ ቀርቧል።
ፊልሙ የሚያጠነጥነው በአንዲት ሴት ታጋይ እውነተኛ ታሪክ ላይ ነው። ህወሀት ባደረገው የ17 ዓመት ትግል ሴቶች ትግል 30% የሚሸፍን ነበረ።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ብሪታንያ ከአውሮፓ ህብረት አባልነት ለመውጣት መወሰኗ የሚያስከትለውን አንደምታ ለማጤን የብሪታንያና የህብረቱ ባለስልጣኖች በሚረባረቡበት በአሁኑ ወቅት ቀውሱ ስር እየሰደደ ሄዷል። አንዳንዶች እንደሚሉት ብሪታንያ ከሁለተኛው የዓለም ጦርነት ወዲህ ባልታየ ትርምስ ውስጥ ገብታለች። የብሪታንያ የገንዘብ ሚኒስቴር ጆርጅ አዝቦርን ዛሬ ማለዳ ገበያዎች ሲከፈቱ የባሰ ትርምስ እንዳይኖር ለማረጋጋት ሲሉ የብሪታንያ የኢኮኖሚ መሰረት ጠንካራ ነው፣ ስራ ለማከናወንም ክፍት ነው ብለዋል። ጠቅላይ ሚኒስትር ዴቪድ ካሜሮንም ለሀገሪቱ ምክር ቤት ባደረጉት ንግግር ተመሳሳይ መልእክት አስተላልፈዋል። ዛሬ ማለዳ የአውሮፓ ገበያዎች ተዛብተው ቢውሉም ባለፈው አርብ የታየውን ያህል አስከፊ እንዳልሆኑ እየተነገረ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ብራሰልስ ሄደው ከአውሮፓ ህብረት የውጭ ፖሊሲ ኃላፊ ጋር ተገናኝተው ከተነጋገሩ በኋላ ለንደን ገብተዋል። የአውሮፓ ህብረት አባላት በብሪታንያ ላይ የቁጣና የቂም በቀል ዝንባሌ ከማሳየት እንዲቆጠቡም መክረዋል። ዋናው ነገር እኛ ሁላችንም እንደ መሪዎች የገበያዎች መሰናከል እንዳይኖርና መረጋጋት እንዲኖር ተባብረን መስራት ነው ሲሉም አስገንዝበዋል። እስራኤልና ቱርክ ለስድስት ዓመታት ያህል የዘለቀው ጠብ አብቅቶ ግንኙነታቸውን ለማሻሻል ስምምነት ላይ ደርሰዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ሮም ሆነው ሲናገሩ ለጸጥታ ጥበቃ ሲባል በጋዛ ሰርጥ ላይ የተጣለው የባህር ከበባ ይቀጥላል ብለዋል። ይሁንና ሰብአዊ ረድኤት በእስራኤል ወደቦች በኩል ወደ ጋዛ ሊገባ እንደሚችልም ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ይህንን ከማለታቸው በፊትም ሮም ላይ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ጋር ተገናኝተው ተነጋግረዋል። አጥፍቶ ጠፊዎች ሶሪያ ድንበር አጠገብ በሚገኝ የሊባኖስ መንደር ቢያንስ አምስት ሰዎች መግደላቸውን የሊባኖስ ባለስልጣናት አስታወቁ። ሶስት አጥፍቶ ጠፊዎች ፍንዳታውን ያደረሱት ዛሬ ማለዳ ቋ በተባለች መንደር ላይ ሲሆን በፍንዳታውም 15 ሰዎች መቁሰላቸውን ባለስልጣናቱ ተናግረዋል። እስካሁን ድረስ ለፍንዳታው ኃላፊነት የወሰደ አካል የለም። በጎረቤት ሀገር ሶሪያ ከሚካሄደው ውጊያ ጋር በተያያዘ ሊባኖስ በአማጽያን ስትጠቃ መቆየቷ ይታወሳል። በመጨረሻም የዚምባብዌ ተቃዋሚ መሪ ሞርጋን ሻንግራይ የትልቁ አንጀት ካንሰር እንዳለባቸው ገልጸዋል። የሻንግራይ እድሜ 64 ሲሆን ባለፈው ወር ደቡብ አፍሪካ ውስጥ ተመርምረው ካንሰር እንደተገኘባቸውና የተሳካ ቀዶ ሕክምና እንደተደረገላቸው ዛሬ ባወጡት መግለጫ አውስተዋል። ከያዝነው ሳምንት አንስቶ ኪሞትራፒን ያካተተ ቀጣይ ሕክምና እንደሚያደርጉም አክለዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
ጅቡቲና ሶማሊያ በተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን በኤርትራ የሰብአዊ መብት ይዞታ ዙሪያ ተጠያቂነት እንዲኖር የውሳኔ ሐሳብ አቀረቡ። ሁለቱ የአፍሪካ ቀንድ ሀገሮች የዓለሙ ድርጅት በኤርትራ ላይ ያሰማራው የመብት አጣሪ ቡድን ያቀረበውን ዘገባ በማወደስ አንዳንድ የኤርትራ መሪዎች በዓለም አቀፉ የወንጀል ፍርድ ቤት ወይንም በሌሎች የፍርድ ችሎቶች ክስ እንዲመሰረትባቸው ያቀረበው ምክርን በውሳኔ እንደግፍ ይላል። ሄኖክ ሰማስኬር ዝርዝሩን ይዟል።
አርብ ዕለት ለተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን የቀረበው ረቂቅ የውሳኔ ሐሳብ በኤርትራ ላይ የተሰሙ የሰብአዊ መብት ጥሰት ዘገባዎች ላይ የተጠቀሱ በሰብአዊ ፍጡር ላይ ተፈጸሙ የተባሉ ወንጀሎች ያለ ተጠያቂነት እንዳይታለፉ ሐሳብ ያቀርባል። በዚህ ረቂቅ መሰረት እጃቸው በወንጀሉ እንዳለበት የሚጠረጠሩ የኤርትራ ባለስልጣናት ጉዳይ በተባበሩት መንግስታት አጠቃላይ ምክር ቤትና የጸጥታው ጥበቃ ምክር ቤት ውሳኔ ለዓለም አቀፉ የወንጀል ችሎት እንዲቀርብ ወይም ደግሞ በአፍሪካ ህብረት በኩል የፍትህ ችሎት ተቋቁሞ ጉዳያቸው እንዲታይ ይጠይቃል። ክሱም ከመብት ጥሰት አንስቶ በሰብአዊ ፍጡር ላይ የደረሱ ወንጀሎች በሚል የተሰበሰቡ መረጃዎችን ያካተተ እንዲሆን ረቂቅ ውሳኔው ይጠይቃል። በጅቡቲና ሶማሊያ የቀረበው ረቂቅ የውሳኔ ሐሳብ አገሮች በዚህ ወንጀል ክስ ወደ አህጉራዊ ወይም ወደ ዓለም አቀፋዊ ችሎቶች ጉዳያቸው የሚያመራውን ግለሰቦች በቁጥጥር ስር በመዋል ለችሎቶቹ አሳልፈው እንዲሰጡ ጥሪ ያቀርባል። የዓለም ሀገሮች ወደ ኤርትራ ባለስልጣናትና አስተዳደር ስልክ በመደወልና በሌሎች የግንኙነት መስመሮችም በዜጎች ላይ የሚደርሱ የመብት ጥቃቶች በአስቸኳይ እንዲቆሙ ይጠይቃል። የዘፈቀደ ስርዓት፣ የጭካኔ የስር ይዞታና ድብደባ፣ ደብዛ መጥፋትና ኢሰብአዊ አያያዞች እንዲቆሙ በስር ላይ የሚገኙ ፖለቲከኞች ቡድን 15 የሚባሉትን ጨምሮና ጋዜጠኞች እንዲፈቱ አስመራን እንዲወተውቱ ለዓለም ሀገሮች ያሳስባል። ረቂቁን ከሶማሊያ ጋር ያቀረበችው ጅቡቲ ኤርትራ በቁጥጥር ስር ያዋለቻቸውን 13 ምርኮኛ ወታደሮችን ትልቀቅ ብላለች። የመንግስታቱ ድርጅት አጣሪ ኮሚሽን ይፋ ያደረገው ዘገባ በኤርትራ ላይ እንደ ሀገር የቀረበ ሳይሆን በተናጠል መሪዎች የፈጸሟቸውን የግለሰብ የሰብአዊ መብት ጥሰቶች ላይ ያተኮረ እንደሚሆን ኮሚሽኑ ገልጿል። የአጣሪ ኮሚሽኑ ሊቀመንበር ማይክ ስሚዝ ባለፈው ሳምንት ለዝግጅት ክፍላችን እንዳብራሩት ረቂቅ ውሳኔው ከጸደቀ በኋላ ኒውዮርክ ወደሚገኘው የጸጥታ ምክር ቤት ያመራል አስታውቋል።
This issue should be passed to the Security Council. ጉዳዩ ለጸጥታው ጥበቃ ምክር ቤት እንዲተላለፍ ጠይቀናል። ባለም አቀፉ የወንጀል ፍርድ ቤት ICC ክስ እንዲመሰረት የመጠየቅ ስልጣን ያለው የጸጥታ ጥበቃው ምክር ቤት ብቻ ነው። የሰብአዊ መብት ኮሚሽኑ ይሄንን ጥያቄ በውሳኔ ያጸድቃል ወይ? ስለዚህ ማውቀው ነገር የለም። ያን ባያደርጉ ወይንም አድርገውትም ቢሆን ሌሎች አማራጮች አሉ። የአፍሪካ ህብረት በጉዳዩ ላይ ተጠያቂነት እንዲኖር ልዩ ችሎት እንዲያቋቁም ጠይቀናል።
የኤርትራ መንግስት በአጣሪ ኮሚሽኑ የቀረበበትን ውንጀላ በርዕዮተ ዓለም የተመራና የዓለም አቀፍ ተቋማትን ስልጣን የተላለፈ ነው ሲል ተቃውሟል።
All right everybody out there, this is Gabina VOA.
Gabina VOA.
Everybody guarda!
አቃቤ ህግ አራት የኦሮሞ ፌዴራሊስት ኮንግረስ አመራር አባላትን ጨምሮ 22 ተከሳሾች ላቀረቡት የክስ መቃወሚያ በጽሑፍ መልስ ሰጠ። አቃቤ ህግ ተከሳሾቹ ያቀረቧቸው መቃወሚያዎች ሁሉ ውድቅ እንዲደረጉም ጠይቋል። ፍርድ ቤቱ ብይን ለመስጠት ቀጠሮም ቆርጧል። ተከሳሾቹ በማረሚያ ቤቱ ደረሰባቸው የሰብአዊ መብት ጥሰት አስተዳደሩ ቀርቦ መልስ እንዲሰጥ ፍርድ ቤቱ ማዟል። መለስካቸው አማሃ ዝርዝሩን ይዟል።
የፌዴራል አቃቢ ህግ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት አቶ ጉርሜሳ አያኑ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባን ጨምሮ 22 ተከሳሾች ያቀረቡትን የክስ መቃወሚያ ተቃውሞ መልስ ሰጠ። ተከሳሾቹ በጠበቆቻቸው አማካይነት ያቀረቧቸው መቃወሚያዎችም በሙሉ ውድቅ እንዲደረጉለት ፍርድ ቤቱን ጠይቋል። እንደ አቃቢ ህግ ክርክር ከሆነ ተከሳሾቹ ህገ መንግስቱ በህግ ያልተነገገ በህግ አያስጠይቅም የሚል ድንጋጌ ቢኖርም የተከሳሾቹ የወንጀል ድርጊት ህገ ወጥነቱ በህግ የተነገገ እና የሆነውን የህግ መርህ በመጣስ የተፈጸመ ወንጀል ነው ብሏል። አክሎም በህግ በግልጽ የተቀመጠ ድርጊቱ ደግሞ በመንግስትና በህዝብ ንብረት ላይ ጉዳት ያደረሰ በመንግስት ላይ ተጽዕኖ በማሳደር ህገ መንግስታዊ ስርዓቱን በኃይል እናስወግዳለን በማለት በኦሮሚያ ክልል የተቀናጀ የማስተር ፕላን ሽፋን በማድረግ ህገወጥ ድርጊት በመፈጸማቸው የሽብርተኝነት አዋጅን የጣሰ በመሆኑ መቃወሚያቸውን ፍርድ ቤቱ ውድቅ እንዲያደርግለት ጠይቋል። በተመሳሳይ ሁኔታ አቃቤ ህግ ቀደም ሲል በተከሳሾች የቀረቡ መቃወሚያ ነጥቦች ናቸው ያላቸውን ከህግ አኳያ ተቀባይነት የላቸውም እያለ ፍርድ ቤቱም ውድቅ እንዲያደርጋቸውና ትዕዛዝ እንዲሰጥለት ጠይቋል። ፍርድ ቤቱ የአቃቤ ህግን መልስ ከተቀበለ በኋላ ከተከሳሾች ጠበቆችና ከተከሳሾቹም አቤቱታ አዳምጧል። በተለይ አቶ ደጀኔ ጣፋ ባቀረቡት አቤቱታ በጨለማ ቤት ታስረው ስለሚገኙ አይናቸው ላይ ከፍተኛ ጉዳት እየደረሰባቸው እንደሆነ ተናግረዋል። የተከሳሾች ቤተሰብ አባላትና ዘመድ ወዳጅ ችሎት ተገኝተው መታዘብ እንዳልቻሉ አመልክተው ችሎቱ ግልጽ ወይንም ዝግ ስለመሆኑ መለየት እንዳልቻሉ ጠቁመዋል። በዛሬው ዕለትም የ85 ዓመት ዕድሜ አላቸው ያሏቸው እናታቸው ችሎት መከታተል ሳይችሉ ከደጅ እንደሚገኙ በአስረጅነት አቅርበዋል። በአጠቃላይ በማረሚያ ቤት ኑሯችንም ሆነ በክሳችንም ከሌላው የተለየንና የተገለልነን ብለዋል። በዚህ ምክንያት ፍርድ ቤቱ ነጻ አይደለም ወደሚል እምነት እንድናዘነብል ተገድናል ብለዋል። ይሁንና ፍርድ ቤቱ በማረሚያ ቤቱ ያለውን አኗኗራችንና የሚደርስብንን በደል በስፍራው ተገኝቶ ሊመለከተው በሕግ የተሰጠው መብትና ግዴታውም ስለሆነ ይህን ቢያደርግልን ሲሉ ካመለከቱ በኋላ ፍርድ ቤቱ ጫና ከሌለበት ይህንን ያስተካክልልን ሲሉ ጠይቀዋል። ፍርድ ቤቱም የአቶ ደጀኔ ጣፋን አቤቱታ ካዳመጠ በኋላ ችሎቱ ግልጽ መሆኑንና ይህ ችግር ቀደም ብሎ ፍርድ ቤቱ አውቆት ቢሆን ችግሩ የሚቀልልባቸው የአሰራር ዘዴዎችን በስራ ላይ መዋል ይቻል እንደነበረ ተናግረዋል። ወደፊትም ይህን በተግባር እንደሚተረጉመው አረጋግጧል። ሌሎች አቤቱታው ነጥቦች ቀደም ሲል በጽሑፍ ለፍርድ ቤቱ የደረሱ በመሆናቸው ትዕዛዝ እንደሚሰጥባቸው ገልጿል። በመጨረሻም ፍርድ ቤቱ ተከሳሾች ያቀረቡትን የክስ መቃወሚያና የዛሬውን የአቃቢ ሕግ መልስ መርምሮ ብይን ለመስጠት ለሐምሌ 25 ቀን 2008 ዓ.ም ቀጠሮ ቆርጧል። ተከሳሾቹ በማረሚያ ቤት ይደርስብናል ላሉት በደልና የሰብአዊ መብት ጥሰት የማረሚያ ቤቱ አስተዳደር ሰኔ 27 ቀን 2008 ዓ.ም ፍርድ ቤት ቀርቦ እንዲያስረዳ ትዕዛዝ ሰጥቷል። አቃቢ ሕግ በኦሮሚያ ክልል በህዳር ወር የተጀመረውን ሁከት ተከትሎ በተከሳሾቹ ላይ የሽብር ወንጀል ክስ ከጥቂት ወራት በፊት እንደመሠረተባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የኢትዮጵያ አጠቃላይ ዓመታዊ ምርት ኤልኒኞን ተከትሎ በተከሰተው ድርቅ ምክንያት እንደማይቀንስ የእርሻና የተፈጥሮ ሀብት ሚኒስቴር አስታውቋል። የሚኒስትሩ ቃል አቀባይ አቶ አለማየሁ ብርሃኑ እንደሚሉት ድርቅ ባልተከሰተባቸው አካባቢዎች የተሰራው የማካካስ ስራ የምርት መጠን እንዳይቀንስና እንደተለመደው 270 ሚሊዮን ኩንታል እንዲሆን አስችሏል። እስክንድር ፍሬው ከአዲስ አበባ ይህን ልኳል።
በ50 ዓመት ውስጥ ያልታየ ከተባለው የኤልኒኖ ድርቅ ወደ ላሊና ለተሸጋገረችው አገር የዘንድሮ ክረምት በንጽጽር የተሻለ የምርት ጊዜ እንደሚሆን እየተገለጸ ነው። የእርሻና ተፈጥሮ ሀብት ሚኒስቴር እንደሚለው በዚህ ክረምት 12 ሚሊዮን ሄክታር መሬት በዘር ለመሸፈን 303 ሚሊዮን ኩንታል እህልም ለማምረት ታቅዷል። ይህ የላሊና ማለትም ዝናብ የሚበዛበት ጎርፍ የሚጠበቅበት ክረምት እቅድ ነው። በሚኒስቴሩ የህዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑ እንደሚሉት ግን እየተጠናቀቀ ባለው የኤልኒኖ ወቅትም የምርት መቀነስ አልታየም።
እሱን ነው እንግዲህ ቅድም ላነሳል የነበረው አሰስመንት እየተሰራ ነው የምለው አሁን ከማይከላዊ ስታቲክስ ጋር ታውነን የምርት መጠኑን በዚህን አመት ይገኛል ተብሎ የሚጠበቀውን
ያለፈውን ክረምት ማለት ነው። ባለፈው ድርቅ በነበረበት ክረምት የተመረተው ምርት መጠን እሱ ስንት ነው?
እሱ ወደ 270 ሚሊዮን ኩንታል ነው እሱ የተመረተው።
ስንት ነበር የተጠበቀው ካለፉት አመታት ጋር ሲነጻጸር?
እሱ ከእቅድ በላይ እንጂ ከእቅድ በታች አይደለም። 270 ሚሊዮን ኩንታል ነው የተገኘው። በዚህን አመት ያስቀመጥነው እቅድ አለ። እሱ ይሳካል አይሳካም አሁን ከበልግ እንቅስቃሴ ጋር ምን አይነት የማካካስ ስራ ነው የተሰራ የሚለው የጥናቱ ካለቀ በኋላ አጠቃላይ በማይከላዊ ስታቲክስ ጥናቱን ጨርሶ ሲያወጣ ኦልሬዲ ጨምሯል፣ ቀንሷል፣ በቅዱ መሰረት ቆሟል የሚለውን ነገር በጋራ የምናየው ይሆናል ማለት ነው። እኛ ግን ስንገመግም እንደ ግላችን ስናይ በበልግ እርሻ እንቅስቃሴ በሰራናቸው ስራዎች ይቀንሳል ተብሎ ስለሚጠበቅ ቀደም ብሎ በዛ አይነት ሁኔታ ገምግመን ስለነበረ እሱን ያካክሳል የሚል የራሳችን የሆነ ግምገማ አለን። ዞሮ ዞሮ ግን የማይከላዊ ስታቲክስ የሚያስቀምጠው መረጃ በጋራ የምናይ ይሆናል።
በኤልኒኖ ምክንያት የተከሰተው ድርቅ ያስከተለውን ተጽዕኖ ለመቀነስ የተለያዩ ስራዎች መሰራታቸውን ነው ያስረዱት። በተጠናቀቀው የበልግ ወቅት የተመረተው ምርት ባለፉት አመታት ከተለመደው በ10 እጥፍ እንደሚጨምር መጠበቁም የዚህ ማሳያ መሆኑን ጠቅሰዋል።
የበልግ ቅድም እንዳነሳውል ነው ከየትኛውም ጊዜ በተለየ ሁኔታ የዘንድሮ የበልግ እርሻ እንቅስቃሴያችን ስንገመግም እጅግ በጣም ጥሩ ነው ብለን የገመገምንበት ሁኔታ አለ። 2.2 ሚሊዮን ሄክታር መሬት በበልግ እንሸፍናለን ብለን አቅደን እናቀም ወደ 99 ሚሊዮን ኩንታል ይገኛል ተብሎ ነው የሚጠበቀው ማለት ነው። ስራስርና ሌሎች አትክልትን ጨምሮ ከ10ና ከዛ በላይ ኩንታል በበልግ አምርተን እናቀም ነበር። ስለዚህ
ለምሳሌ ባለፈው አመት ምን ያህል አመርታችሁ ነበር? አሁን ዘንድሮ የሚገኘውን ተከሱልኝ ስናወዳድረው ነው ለውጡ መናቀው
ከ10 ሚሊዮን የሚበልጣል ነበርም ብሎ መውሰድ ይቻላል።
ዘንድሮ ስንት ተጠብቃላችሁ?
ዘንድሮ እስከ 99 ሚሊዮን ኩንታል እንጠብቃለን።
በ10 እጥፍ እንደማለት ነው።
በ10 እጥፍ እንደበጨመረ አይነት ማለት ነው። እነዚህ እንግዲህ አትክልት አለ፣ ስራ ስሮች አሉ። እነዚህን ጨምሮ በከፍተኛ ደረጃ ለውጥ ይመጣል ተብሎ ይጠበቃል። በዚህ ላይ ሰፊ ርብርብ ነው ተካሄደው። እጅግ አርሶ አደሩን ለመደገፍ አርብቶ አደሮችን ለመደገፍ የተሰራው ስራ በጣም ጥሩ ነው ተብሎ ነው የሚጠበቀው። እንግዲህ የምርቱ ሁኔታ አብዛኛው ቦታ አሁን እየተሰበሰበ ነው ያለ። አንዳንድ ቦታ የዝናብ መቆራረጥ ለምርት መሰብሰቡ በጣም አመች የሆነባቸው አካባቢዎች አሉ። ስለዚህ የበልኩ ምርት ባለፈው አመት በሊኖ ክስተት ሊቀንስ የሚችለውን የምርት መጠን ሊያካክስ ይችላል የሚል የግላችን አሰስመንት አለን። ግን ዞሮ ዞሮ ቅድም እንዳነሳው በጋራ ከረጂ ድርጅቶችም ከሌሎችም ዓለም አቀፍ ተቋማት ጋራ በየጊዜው አሰስመንት ስለምናደርግ ያኔ ውጤቱን በጋራ ማወቅ ይቻላል። ግን አሁን በተጨባጭ እያየን ካለነው ጋር ስናስተያይ ባለፈው አመት በድርቅ ምክንያት ሊቀንስ የሚችለው ምርት ሊያካክስ ይችላል የሚል ትንበያና ግምት ነው ያለነው።
የደርግ መንግስት በወደቀበትና ኢህአዴግ ስልጣን በያዘበት በ1983 ዓ.ም የኢትዮጵያ አመታዊ የምርት መጠን 52 ሚሊዮን ኩንታል እንደነበር ያስታወሱት ኃላፊው አሁን በከፍተኛ ሁኔታ መጨመሩን አመልክተዋል። ይህ ደግሞ ድርቅ በተከሰተባቸው አመታት ሁሉ የቀጠለ ድገት መሆኑን ከመክንያቱ ጋር አስረድተዋል።
ምንድነው እንደ መንግስት የተቀመጠው አቅጣጫ? ይህንን ችግር ለመቀልበስ ሰፊ የሆኑ የእርጥበት እቀባ ስራዎች በስፋት ነው የተሰራው። ቀደም ባሉ አመታት
አቶ ለማየው የእናንተ መረጃ እንደሚያሳየው ከሆነ በ1983 52 ሚሊዮን ኩንታል የነበረው አመታዊ ምርት የሀገሪቱ አመታዊ ምርት አሁን በቅርቡ አመታት 2007-2008 አካባቢ ወይም 2006-2007 ላይ 270 ሚሊዮን ኩንታል ደርሷል ትላላችሁ። ይሄንን እንደ እድገት ነው የምትቆጥሩት እናንተ?
አዎ በትክክል እንደዛ ነው የምንቆጥረው።
ነገር ግን የህዝቡ ቁጥር ያኔ ከነበረበት በሁለትና በሶስት እጥፍ ጨምሯል እና የሚያመርተው የሰው ቁጥር ጨምሯል። የህዝቡ ቁጥር ስለጨመረ የምርቱ መጠንም ይሄን ያህል መድረሱ የሚያስገርም አይደለም የሚሉ ወገኖች አሉ። 1983 የነበረው ኢትዮጵያ ህዝብ ቁጥር አሁን ካለው አንጻር ሲነጻጸር በሁለትና በሶስት እጥፍ ጨምሯል። ስለዚህ የሚገርም አይደለም የምርቱ መጠን በዚሁ መጠን መጨመሩ የሚያመርተው ኃይል ስለጨመረ የሚሉ አሉ።
የሚገርመው እንዲያስተሳሰቡ ነው። እኔ የሚገርመኝ በ1983 52 ሚሊዮን ኩንታል ወይ 53 ሚሊዮን ኩንታል ጀምረን አሁን 270 ሚሊዮን ኩንታል ስንደርስ የመሬት የማስፋት ስራ አይደለም እየሰራን ያለ ነው። ህዝብ በዝቷል። እሱ ነው መታሰብ ያለበት። ህዝብ በየጊዜው እየበዛ ነው ያለ። ህዝብ ሲበዛ ግን መሬት አብሮ እየሰፋ አይደለም ያለው። በዚህ በበዛ ህዝብ ውስጥ ላይ እጅግ አነስተኛ በሆነ የመሬትን ማስፋት መለጠት በማንችልበት ሁኔታ ላይ ያለው መሬት ላይ በቂ ወይም ደግሞ የቴክኖሎጂ አቅርቦት በመጠቀም በማስፋት ስትራቴጂ በተለያዩ ምክር ሐሳቦች ተጠቅመን ምርትና ምርታማነትን የማሳደግ ስራ ነው ይሄን እድገት ያመጣው ብሎ መውሰድ ነው የሚቻለው። ምክንያቱም ይልቅ ምን መሆን ነበረበት? ቁጥሩ ማነስ ነበረበት። አሁን እንዳልከው ከሆነ እንደዛ የሚያስቡ ከሆነ የምርቱ መጠን ነው መቀነስ የነበረበት። ምክንያቱም መሬት እየሰፋ አይደለም።
ድርቅ በተከሰተባቸው አካባቢዎች የምርት መቀነስ ቢያጋጥምም በሌሎች አካባቢዎች የተመረተው ምርት በማሳደግ የማካካስ ስራ ሲሰራ መቆየቱን ነው ሐላፊው ያብራሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በኢትዮጵያ የእርስ በርስ ጦርነት ወቅት የኖረች አንዲት ወጣት የህይወት ታሪክ ላይ የተመረኮዘው አዲስ ፊልም ቤዛ በመቀሌ ከተማ ባለፈው ሳምንት ተመርቆ በብሔራዊ ደረጃ ላይ ይታቀርባል። ዘጋቢያችን ግርማይ ገብሩ የፊልሙን አዘጋጅ መሪ ተዋናይትና ባለ ታሪክ ይዟል።
በእውነተኛ ታሪክ ላይ የተመሰረተ ቤዛ የሚል ፊልም መቀሌ ከተማ ውስጥ በይፋ ተመርቋል። ደራሲው አዘጋጅና ዳይሬክተር ብርሃነ ንጉሰ፣ የፊልሙ ጭብጥ እስኪ ባጭሩ ንገረኝ፣ ፊልሙ ምን ላይ ነው የሚያጠነጥነው?
ፊልሙ የሚያጠነጥነው በአንዲት ሴት ታጋይ እውነተኛ ታሪክ ላይ ነው። ህወሓት ባደረገው 17 ዓመት ትግል ሴቶች ትግል 30% የሚሸፍን ነበረ። ታግለዋል፣ አታግለዋል፣ መርተዋል፣ ፈንጂ ረግጠዋል፣ ታንክ አቃጥለዋል፣ በወታደራዊ ማለት ነው። በፖለቲካዊም እስከ ማዕከላዊ ኮሚቴ ድረስ መርተዋል። ከዛ ውጪ ደግሞ እቺ ሴት ያደረገችው ነገር ነበረ። ለማሳካት ከባድ ከሚባሉ ህወሓት ያደረጋቸው ተልእኮዎች አንዱ የወሰደች ሴት ታጋይ ነች። ስለዚህ እቺ ሴት ታጋይ የሁሉም ሴቶች ታሪክ ሊያሳይ የሚችል በአንዲት ጀግና ሴት ታጋይ እውነተኛ ታሪክ ላይ ተመሰረተ ነው።
አዎ፣ እንግዲህ ፊልሙ ላይ የተወነችው መሪ ተዋናይት ሰላም ተስፋይ አዜብን ተክታ ነው የሰራችውና እስኪ መጀመሪያ የፊልሙ ጽሁፍ ሲሰጥሽ ሰላም ምንድን ነው እስኪ ንገርኝ ፈጠረልሽ ስሜት?
መጀመሪያ ያው ስክሪፕቱን ገና ሳላነበው እንደማንኛውም ሌላ ጊዜ እንደምሰራው ሌሎች ስክሪፕት ስቀበል እንደማደርገው ነበረ ያወራ ነው። ከዛ በኋላ ግን ስክሪፕቱን ካነበብኩ በኋላ በጣም ማለት ስቶሪውን ማቀያል ነው የተሰማኝ። ምክንያቱም ብዙ ጊዜ ብዙ ነገር ይወራል እኛ ቤት እንደዚህ አይነት ነገሮች ስቶሪዎች ይወራሉ እና ብዙ ነገሮቹ ማቃቸው ሰማቸው ስቶሪ ናቸው እና እንደዛ ሆኖ ሳገኘው ደግሞ በጣም ጥሩ ስሜት ነው ያደረብኝ እና ለመስራትም በጣም ነው የጓጓሁት።
በነገራችን ላይ ሰላም ተስፋይ አባቷም እናቷም ታጋዮች ናቸው። አባቷም በትግሉ ወቅት የተሰዋ ታጋይ ነው። ባለ ታሪኳን በደንብ ወክያታለሁ ብለሽ ታምኛለሽ ፊልሙ ላይ?
አዎ፣ ያቅሜን ያህል ሰርቻለሁ ብዬ ነው የማስበው። የእሷን ያህል
እኔ ወድጄዋለሁኝ፣ በጣም ነው የወደድኩት።
እሺ፣ አመሰግናለሁ። ማለት የእሷን ያህል በትክክለኛ ስሜቷን ለማምጣት ባልችልም ግን በተወሰነ መልኩ ገልጨዋለሁ ብዬ ማስብ ይመስለኛል። ይሄ ደግሞ ያው የዳይሬክተር ስራ ነው፣ ዳይሬክተር የሚያመጣው ነገር ነው። እንግዲህ ሁለታችንም አንድ ላይ ሆነን ያመጣነው ነገር ነው። ጥሩ ይሁን አይሁን ያው ህዝቡ ነው የሚያውቀው፣ ግን እኔ የተቻለኝን ያህል ላምጥቼዋለሁ ብዬ አስባለሁ።
እንግዲህ የተጓዝን ነው። ብርሃነ ንጉሰ፣ ፊልሙ ሆሊውድ ድረስ ወስዳችሁ እንዳዘጋጃችሁት ነው እንግዲህ የተገለጸው። ይህ ምን ማለት ነው? እስኪ ትንሽ ስለዚሁ ንገረኝ፣ አድማጮች ግልጽ እንዲሆንላቸው የፊልሙ ጥራት ላይ ምን ያህል አስተዋጽኦ እንዳለው እስኪ።
ምንም ጥርጥር የለውም ሆሊውድ በመቶ አመታት ይበልጥ ይቀድመናል በፊልሙ እውቀትና ልምዱ ማለት ነው። ስለዚህ ይሄ እውነተኛ ታሪክ ላይ የተመሰረተ ታሪካዊ ፊልም ስለሆነ በደንብ ጥራት ያለው ሆኖ እንዲሰራ ነው ጥረት ያደረግነው ወደ ሆሊውድ ለኤዲቲንግ የሄድንበት ምክንያት ማለት ነው። ስለዚህ ለሚቀጥሉት 50-60 ዓመታት የሚመጣው ትውልድም እንዲያየው ነው። በጥራት በ4K ነው የቀረጽነው። ገና ወደፊት የሚመጡ ዲቪዲ ማጫወቻዎች፣ ፕሮጀክተሮች ራሱ እንዲያጫውቱት ሆኖ ነው የተሰራው ማለት ነው። እንዲያውም አሁን ያየነው ትላንትና ያየነው ፊልም ከግማሽ በታች ነው ጥራቱ ማለት ነው ፊልሙ የተሰራበት። እንግዲህ ለሚቀጥሉ አመታት ቴክኖሎጂ ሲያግዘን በሙሉ ጥራት ያየዋል ማለት ነው የሚቀጥለው ትውልድ። ስለዚህ ማንም ሰው እዚህ ታሪክ ላይ መመለስ የለበትም፣ ሌሎች ታሪኮች ላይ ነው መስራት ያለበት። ስለዚህ ለዛ ነው በጥራት መስራት የተፈለገው። ሌላ ብዙ ሰዎች ጠይቁኛል፣ ለምንድን ነው ሆሊውድ ኤዲት ያደረገው? ለምን እዚህ ኤዲተሮች የለንም ወይ ይባላል። እና ለእኔ አንድ ሰው ታሞ ለምን ጥቁር አንበሳ ወረፋ አልጠበቅክም፣ ለምን ታይላንድ ሄድክ እንደማለት ነው። እስክትሞት ድረስ ወረፋ ደረሰም አልደረሰም ለምን ቁጭ አላልክም ነው። በዛ ጥራት ሊሰሩ የሚችሉ ምናልባት 2-3 ኤዲተሮች ሊኖሩ ይችላሉ፣ ግን ቢዚ ሊሆኑ ይችላሉ። ስለዚህ እኔ እነሱን መጠበቅ አይጠበቅብኝም። ሲኒማም ሲጀመር የኛም ካልቸር አይደለም፣ ታሪኩ የኛ ነው። እውቀቱንም ቴክኖሎጂም የምንጠቀመው ግን የነሱ ነው። ሲኒማ ዩኒቨርሳል ካልቸር ነው። ስለዚህ ትግራይ ላይ ሊሰራው ይችላል፣ አዲስ አበባ ላይ ሊሰራው ይችላል፣ አሜሪካ ሊሰራው ይችላል፣ እዚህም ሊሰራው ይችላል። ታሪክ ዋናው ምን አይነት ታሪክ ታወራበታለህ ነው። እኔ ማስተላለፍ የምፈልገውን ታሪክ በጣም በጥራትና በተሻለ ነገር ሊያስተላልፍልኝ የሚችል ማንኛውም እውቀት፣ ብቃት፣ ጥራት ካለ እጠቀማለሁ፣ የትም ሀገር ቢሆን ማለት ነው አቅም ካገኘ።
ትላንት በተመረቀው ፊልም ላይ ቤዛ ፊልም ውስጥ ራስዋ ባለ ታሪኳ ከዋሽንግተን ዲሲ መጣ ትግልታ ነበር አዜብ በቀለ። አሁን እንግዲህ ብዙዎች የሚያነሱት ጥያቄ ምንድነው? ትግል ውስጥ የነበረው የእያንዳንዱ ሰው የግል ታሪክ ያነሱ ማቅረብ ጥቅሙ ምንድነው? እንደ ድርጅት መጥቀስ አይሻልም ወይ የሚሉ ሰዎች አሉ። ለመሆኑ ምንድነው ፋይዳው የሚለው ላይ እስኪ ካንቺ አንደበት ልስማ።
ኤግዚስት ለግርማ እንደየሰው አስተሳሰብ እንደየሰው ሚዛን ይለያያል። ታሪክ የህዝብ ነው፣ ግን ደግሞ ህዝብ የብዙ ግለሰቦች ጥርቅም መሰለኝ ካልተሳሳትኩኝ። ይሄ ታሪክ የህዝብ ነው ስትል በህዝብ ውስጥ ያለው የእያንዳንዱ ሰው የሚሰራው ታሪካዊ ሂደቶች ወይም የተሰሩ ስራዎች ይጠቀሳሉ ይመስለኛል። ስለዚህ እኔ እንደሚመስለኝ ይህ ታሪክ ከመጀመሪያው ነው እኔ የግለሰብ ታሪክም አይደለም፣ የትግራይ ህዝብ ታሪክ ነው። ህወሓት የትግራይ ህዝብን አታግላ ታግላ ለዚህ ድል ያበቃች ድርጅት ነች። ትግራይ ህዝብን ብቻም አይደለም ለኢትዮጵያም የሚተርፍ ታሪካዊ ምዕራፎችን የፈጸመች ድርጅት ነች። የራሷ አስተዋጽኦ ነበራትና ስለዚህ ይሄ ታሪክ በአጠቃላይ የኢትዮጵያ ህዝብ ታሪክ ነው እና መጠቀሱ ችግር ያለበት መስሎ አይሰማኝም። ምክንያቱም በሆነ አጋጣሚ የተፈጸሙትን ነገሮች አጠራቅመህ ነው የህዝብ ታሪክ የምታደርገውና የኔም አይደለም።
በተለይ ደግሞ አሁን በህወሓት ትግል ስናይ ለአስር ዓመታት እኮ መጀመሪያ እኮ ታጋዮቹ ሴክስ ክልክል ነበረ፣ ለምሳሌ ወሲብ ማለት ነው። ይሄ እንግዲህ በተፈጥሮ የተሰጠ ጸጋ ነው። ብዙ ወጣት እኮ ወሲብ ሳያረግ ሞተዋል። እነዛ ሰዎች ወሲብም ሳያረጉ ምንም ጥቅም ሳያገኙ ደሞዝ ሳያገኙ የተሰውሉን እኛ ዛሬ ነገም የሚመጣው ትውልድ በተሻለ ሁኔታ እንዲኖር ነው። ስለዚህ እነዚህ ሰዎች ታሪክ መስራት ምንም ጥያቄ የለውም፣ በጣም ወሳኝና ለሚቀጥለውም ደግሞ የሚመጣው ትውልድ ራሱ በሆነ ጊዜ እኮ እንደዚህ አይነት ትውልድ ነበረን። ስለዚህ እኛም ለሀገራችን ባንሞትም ባንቆስልም ግን ይሄ ነገር ማድረግ እንችላለን ብሎም እንዲነሳሳም ስለሚያደርግ እነዚያን ታሪኮች መሰረት አለባቸው። በሁሉም የሀገራችን ኮርነሮች ብዙ ታሪኮች አሉንና በዚህ መልኩ መስራት አለብን ብዬ አምናለሁ።
እዚህ ላይ ምናልባት ሰላም ተጨማሪ ይኖራታል። እንግዲህ ፊልሙ የስለላ ፊልም ነው። አንቺ አርግዘሽ ጠላት ውስጥ መግባት አለብሽ ሲባል እንግዲህ አሁን እንደ ተዋናይት ሳይሆን ታሪኩን መለስ ብለሽ ስታየው ክብደቱ እንዴት ነው የምታየው?
በጣም ከባድ ነው። ምናልባት ሰው ቅድም እንዳለው አብሮ መተኛት አብሮ ማደር ምናምን ብቻ ስለሆነ የሚያስበው ቀላል ነገር አድርጎ ሊያስበው ይችላል። ግን እዛ መሆን ለሚፈልግ እዛ መታገል ለሚፈልግ ብዙ መስዋዕት መክፈል የሚፈልግ ሰው ደግሞ ቀላል ሊሆን ይችላል። ግን እንደ ማንኛውም ስለሆነ ስታየው ቀላል ምልክ ከሌሎች ጊዜ የምትከፍላቸው መስዋዕቶች የተለየ ቀላል ሊሆን ይችላል። ግን ደግሞ እንደዚህ ሆኖ መሄድ ማለት አንደኛ ያለ ፍላጎት ነው፣ ሁለተኛ ደግሞ አንድም ቀን አስበው ከማታቅ ሰው ጋር ነው ማለት አስባ ሊሆን ይችላል። ግን እንደዚህ እንደ ስቶሪው ከማታስበው ጋር ነው እንደዚህ ስለ ሴክስ ምንም አይዲያው ሳይኖርህ ነው እንደዚህ አይነት ነገሮችን የምታደርገው እና እኔ እንጃ በጣም ከባድ ይመስለኛል ስንዴ ሳስብ።
እንግዲህ የቤዛ ፊልም ቤተሰብ ብርሃነ ንጉሰ፣ ሰላም ተስፋይ እንዲሁም አዜብ በቀለን በጣም ነው ማመሰግናችሁ። እንኳንም ደስ አላችሁ።
በጣም እናመሰግናለን። ግርምሽ እግዜር ይስጥልን።
እሺ እናመሰግናለን።
እኛም እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ ላይ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሮ ነው። ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። ነገ እንገናኝ።
Argadis, ke kaina ina na tsadis roga tas gore eroga du saudeta sitane eroga tas gore erogo i saudeta sitane